Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንስተልኝ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ሐምሌ 4 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ለምሽቱ እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ይሆናሉ ያልናቸውን መራርጠን ይዘንላችኋል። እንደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ አመሻለሁ። ከሁሉ አስቀድመን አብራችሁን ስለምታመሹ እየመሰገንን አሁን ወደ ዘገባዎቻችን እንሻገራለን። የመጀመሪያው ዘገባችን ወደ ቱሪዝም ዘርፍ ይወስደናል። የበርካታ ወጣት ኢትዮጵያውያን ኑሮ የተመሰረተበት የቱሪዝም ዘርፍ ለማስፋፋት ኢትዮጵያ አዳዲስ መላዎችና ሐሳቦችን እያስተዋወቀች ትገኛለች ይለናል ይህ ዘገባ። በዚህ ረገድ የሚጠቀሰው ደግሞ ሀገሪቱ ለተለያዩ ዓለም አቀፍ የስፖርት ቤተሰቦች መናገሻ የማድረግ አዲስ እቅዷ ነው። የስፖርት ቱሪዝም ይባላል። ስለ ጉዳዩ ለማወቅ የቱሪዝም ኢትዮጵያ ዋና ዳይሬክተር የሆኑትን አቶ ስለሺ ግርማን ሀብታሙ ስዩም በዚህ ሳምንት በስልክ አግኝቷቸው ነበር። ሀብታሙ ስዩም የመጀመሪያ ጥያቄውን እንደሚከተለው አቅርቧል።
ለመሆኑ የስፖርት ቱሪዝም ስንል ምን ማለታችን ነው? ኢትዮጵያስ የስፖርት ቱሪዝምን እንደ አንድ የጎብኚዎች መስህብ ለመጠቀም ለምን ፈለገች?
የስፖርት ቱሪዝም ላለፉት ጊዜያት ያው በዓለም አቀፍ ደረጃ ይሰራበት የነበረው የቱሪዝም አይነት ይታወቃል። አንደኛው ይሄ ለሌዥር ለመዝናናት ለሆሊዴይ ሰዎች ከቦታ ቦታ የሚዘዋወሩበት ቤተሰብ ለመጠየቅ የሚሄዱበት ሁኔታ ነው የነበረው። በሁለተኛ ደረጃ ያለው የቱሪዝም አይነት ለስብሰባ፣ ለኮንፈረንስ፣ ለንግድ ሰዎች ከቦታ ቦታ የሚንቀሳቀሱበት ነው። እነኚህ የቱሪዝም አይነቶች ላለፉት ዓመታት በዓለም አቀፍ ደረጃም ገቢ ሲያስገኙ የቆዩ ናቸው። በአሁኑ ሰዓት የቱሪዝም እንቅስቃሴው ወይም ግሎባል የማርኬት ትሬንዱ እየሄደ ያለው አክቲቪቲ ቤዝድ ወደሆኑ ሰዎች ፓሲቭ ሆነው አንድን ቦታ ሌላ አካል እያስረዳቸው መጎብኘት ብቻ ሳይሆን በጉብኝቱ ፕሮሰስ ውስጥ እነሱ ንቁ ተሳትፎ እንዲኖራቸው ወይም አክቲቪቲ ውስጥ መሳተፍ የሚችሉበት ሁኔታዎችን መምረጥ ጀምረዋል። ይሄ አክቲቪቲ ቤዝድ የምንለው የቱሪዝም አይነት ለምሳሌ ከዚህ በፊት ቱሪስቶች ቡና ሲፈላ ያዩ ይሆናል። ወደኋላ እየቆየ የማርኬት ትሬንድ የመጣው ደግሞ ማየት ብቻ ሳይሆን መቅመስ ይፈልጋሉ። አሁን ራሳቸው አፍልተው ራሳቸው መጠጣት ይፈልጋሉ። ወደ አክቲቪቲ ቤዝድ የቱሪዝም እንቅስቃሴው በዓለም አቀፍ ደረጃ ሲመጣ ኢትዮጵያም በዓለም አቀፍ ደረጃም ልዩ ትኩረት እያገኘ ያለው አንዱ የስፖርት ቱሪዝም ነው። ከዚህ ከአክቲቪቲ ቤዝድ ከምንላቸው የቱሪዝም አይነቶች ውስጥ ማለት ነው። ይሄ የስፖርት ቱሪዝም ሁሉም ሀገራት እኩል የስፖርት ቱሪዝም ማዕከል የመሆን ጸጋ የላቸውም። ኢትዮጵያ እንደሚታወቀው በጣም በርካታ የሚባሉ ከ3000 ሜትር በላይ የሚሆኑ ምናልባት ካልተሳሳትኩ ቁጥሩን ከ40 በላይ የሚሆኑ ከ3000 ሜትር በላይ ከባህር ጠለል በላይ የሆኑ ተራሮች ያሉባት ሀገር ናት። በዚህ መልክዓ ምድር ውስጥ ሰዎች የፊዚካል ኤክሰርሳይዝ ወይም አካል ብቃት እንቅስቃሴዎችን ለማድረግ ሩጫ፣ ተራራ መውጣት፣ የቤዝ ጃምፒንግ፣ ሃይኪንግ እና ይህን ሁሉ እንቅስቃሴዎች ማድረግ የሚችሉባት መልክዓ ምድር ነው ያላት። በዚህ ምክንያት በርካታ የዓለም ሀገራት የሚያደርጉትን የስፖርታዊ ውድድር ዝግጅት በኢትዮጵያ ማድረግ ከጀመሩ ቆይተዋል። በቅርቡ የዛሬ 6 ወር ገደማ በቱርክ ሀገር የሚገኘው አሁን ጃፓን ለሚካሄደው የዓለም ኦሎምፒክ ውድድር ቱርክ ሀገር ብሔራዊ የረዥም ርቀት ሯጮች የዝግጅታቸውን የስፖርታዊ ውድድር ዝግጅታቸውን ያደረጉት እዚሁ ኢትዮጵያ ውስጥ በአዲስ አበባ ቅርብ ርቀት በሚገኘው በስሉልታ ነበር። እነኚህን የስፖርት ቲም በቱሪዝም ኢትዮጵያ በኩል አግኝተን አዲስ አበባ ውስጥ ያሉ የቱሪስት መስህቦችን እንዲጎበኙ፣ እንጦጦ የአዲስ የተሰራው ድንቅ የቱሪስት መዳረሻ እዛ አካባቢ ላይም የሚፈልጓቸውን እንቅስቃሴዎች ለስፖርት ማድረግ እንደሚችሉ የማሳየት ስራዎችን ሰርተናል። እንግዲህ ኢትዮጵያውያን ብቻ የስፖርትና ልዩ ልዩ እንቅስቃሴ የሚያደርጉበት ሳይሆን ዓለም አቀፍ ሯጮችም ብሔራዊ ቡድናቸውን ወደ ኢትዮጵያ እየላኩ ሩጫ እና የተለያዩ የስፖርታዊ እንቅስቃሴዎችን ልምምድ የሚያደርጉበት ሆኗል ማለት ነው። እና የስፖርት ቱሪዝም የምንለው አንዱ ዓለም አቀፍ ስፖርተኞች ወደ ኢትዮጵያ መጥተው የሚያደርጉት ስፖርታዊ ዝግጅትና እንቅስቃሴ አንዱ መገለጫ ሊሆን ይችላል። የስፖርት ቱሪዝም የምንለው ለምሳሌ ኢትዮጵያ ውስጥ የተለያዩ የእግር ኳስ ውድድሮች ይካሄዳሉ። እነኝህን የስፖርት ቱሪዝም አንድ አካል ልናደርጋቸው እንችላለን። የስፖርት ኤቨንቶች ማንኛውም የስፖርት ቱሪዝም መገለጫዎች ናቸው። በሶስተኛ ደረጃ አሁን ቶኪዮ የሚካሄደው የዓለም ኦሎምፒክ ውድድር እንግዲህ እዛ ሀገር ላይ መላው ዓለም የስፖርተኞቹን አሲስት የሚያደርግ ማንኛውም አይነት ክሩ፣ ተጨማሪ የሚዲያ አካላትን፣ ጎብኝና ተመልካቾችንም ጭምር ቀልብ የሚስብ እጅግ በጣም ከፍተኛ ገቢ የሚያስገኝ ድንቅ ዓለም አቀፍ ኩነት ነው ማለት ነው። የስፖርት ቱሪዝም መገለጫ እና ማሳያ ነው። የስፖርት ቱሪዝም ወሮለስ እዚህ አካባቢ ላይ የሚያርፍ
በአትሌቲክሱ ዘርፍ ካነሳን የአዲስ አበባ ዙሪያ አንዳንድ ስፍራዎች ለመሰሉ የቱሪዝም እንቅስቃሴ የተመቹ ናቸው። የብስክሌትን ስፖርት በተመለከተ ደግሞ የሰሜን ኢትዮጵያ አንዳንድ ስፍራዎችም ተመራጭ ሲሆኑ አንዳንዴ ይታያል። ሌሎች ስፍራዎችስ ለመሰል ዓላማ እንዲውሉ ምን እያደረጋችሁ ይገኛል? ኢትዮጵያ የተለያዩ ስፍራዎች እና የተለያዩ ህዝቦች መኖሪያ ሀገር እንደመሆኗ መጠን እነዚህ ስፍራዎችም ተጨማሪ ከበረከቱ እንዲካፈሉ ምን እያደረጋችሁ ነው?
በጣም ጥሩ። እንግዲህ በኢትዮጵያ ደረጃ የስፖርት ቱሪዝምን ስናስብ በአትሌቲክሱ ዘርፍ ከቦቆጂ በርካታ ኢትዮጵያን አትሌቶች ከወጡበት ማዕከል ጀምሮ በሰሜን ኢትዮጵያ እስከ ሰሜን ተራሮች ብሔራዊ ፓርክ የተለያዩ መልክዓ ምድሮች ድንቅ የሆነ የስፖርት ቱሪዝም አቅም ያላቸው ናቸው። ይህን ታሳቢ አድርገን ከኢትዮጵያ የአትሌቲክስ ፌዴሬሽን የስራ ኃላፊ ከአትሌት ደራርቱ ቱሉ ጋር ኦልሬዲ ቱሪዝም ብራንዳችን መለያ የሆነውን የምድረ ቀደምት አምባሳደር አድርገናቸዋል። እሱን ተከትሎ ኢትዮጵያ ውስጥ በሁሉም ቦታዎች የአትሌቲክስ እና ሌሎች ስፖርቶችም ጭምር ሊያድጉ የሚችሉ አሁን የባይኪንግ እንቅስቃሴዎች ባለፈው ጋቸና የሚባል ወደ ታች ወደ አዋሽ አካባቢ የሚገኝ እስከ አጼ ምኒልክ ቤተ መንግስት ድረስ የሳይክል ውድድሮችን አድርገናል። እነኚህ ውድድሮች እንግዲህ ኢትዮጵያ የሩጫ ብቻ ሳይሆን የሳይክል ከፍተኛ የውድድር ማዕከል መሆን እንደምትችልና የስፖርት ቱሪዝም አቅም እንዳላት መገለጫ ነው። ይህን ተከትሎ የአትሌቲክስ ፌዴሬሽንን የቱሪዝም መለያ ብራንዳችን የምድረ ቀደምት አምባሳደር አድርገን ሹመናል። ጎን ለጎን ከስፖርት አሰልጣኞች፣ ስፖርተኞች፣ ዓለም አቀፍ ቅድም እንዳልኩት ብሔራዊ ቡድኖች የቱርክን ጨምሮ ግንኙነት ስራዎችን ሰርተናል። እንቅስቃሴዎችንም ጀምረናል። የስፖርት ማዕከልና ፋሲሊቲዎችንም አስጎብኝተናል። እንግዲህ የሚቀረን በዚህ በ2014 ዓ.ም በ10 ዓመት የሀገር አቀፍ መሪ እቅድ ስፖርት ቱሪዝም፣ የሀገር ውስጥ ቱሪዝም እና የቀጠና ቱሪዝም የምንለው አዲስ አበባ ኢትዮጵያ ከጎረቤት ሀገራት ጋር አብራ በቱሪዝም እንቅስቃሴው ላይ መስተሳሰር እና የጋራ ፓኬጅ ቀርጾ ማስተዋወቅ የሚል እሳቤ ያለው ነው። እነኝህን ነገሮች አሁን በ2014 ከምንሰራቸው ውስጥ ናቸው እና ስፖርት ቱሪዝም ላይ ብዙ አልሰራንም እስከዛሬ። ከዚህ በኋላ ግን ለመስራት ቆርጠን ተነስተናል።
ዓለም በትኩረት የሚከታተለው የኦሎምፒክ ውድድር ይካሄዳል በጃፓን ቶኪዮ። መሰል ስፖርታዊ መድረኮች ኢትዮጵያ ያላትን እምቅ ሀብት ለማስተዋወቅ የሚጠቅሙ አይነት ናቸው ተብሎ ይታሰባል። ምን እያደረጋችሁ ነው? በዚያ መድረክ ላይ የሚሳተፉ ሰዎችን አግኝታችሁ ለማነጋገር ወይንም ደግሞ በአጠቃላይ መድረኩ ላይ ትኩረታቸውን ያደረጉ የስፖርቱ ዓለም ሰዎችን ወደ ኢትዮጵያ መጥተው በዚህ እድል ተጠቃሚ እንዲሆኑ ለማስተዋወቅ ምን አይነት መላዎችን እየፈጠራችሁ ትገኛላችሁ?
ኦሎምፒኩን በሚመለከት ቅድም በገለጽኩት ደረጃ ከአትሌቲክስ ፌዴሬሽን ከደራርቱ ቱሉ እንዲሁም ከተጨማሪ የዛ ጃፓን ሀገር የኢትዮጵያን አጠቃላይ ኤቨንቱን ማኔጅ ከሚያደርገው ተወካይ እና አትሌቶቻችን ከሚያሰለጥኑ አሰልጣኞች ጋር ውይይት አድርገን የኢትዮጵያን የቱሪዝም መለያ ብራንድ ምድረ ቀደምት ማስተዋወቅ የምንችልበት ሁኔታዎች ላይ ስምምነት አድርገናል። ጎን ለጎን ሄማሬስ ከሚባል አንድ ካምፓኒ ጋር እነኚህም አትሌቶች በውድድር በሚያደርጉበትና በሚያሸንፉበት ጊዜ እንዲሁም የኦሎምፒክ የሚፈቅዳቸው የማስተዋወቅ ስራዎችን ኦሎምፒክ ትንሽ ሪጂድ የሆነ ባህሪ አለው። እዛ ቦታ ላይ የተለያዩ ትልልቅ ኤግዚቢሽኖችን መስራት አስበን ስንነጋገር እሱ ላይ ፈቃደኞች አልሆኑም እስካሁን ድረስ። ምንም አይነት ኮንፈርሜሽን አላኩልንም። ነገር ግን አትሌቶችን መጠቀም በምንችልበት ደረጃ አሰልጣኞቻቸው፣ አጠቃላይ ከኢቨንቱ አዘጋጅና ከአትሌቲክስ ፌዴሬሽን ኃላፊ ጋር ተስማምተናል። ሶ በእርግጠኝነት አሁን በሚኖረው ኦሎምፒክ ላይ ምድረ ቀደምት የኢትዮጵያ ቱሪዝም መለያ ብራንድ እና ባንዲራ ጎልቶ የሚወጣበትና የሚታይበት ይሆናል ብዬ አምናለሁ።
በስተመጨረሻ እንደዚህ ያሉ መሰል ስራዎች፣ የቱሪዝም ዘርፎች ለወጣቶች የሚሰጡት ጥቅም ምንድን ነው?
የዚህ የስፖርት ቱሪዝም እንደ አንድ ኤቨንት ነው የምናየው። ኤቨንት ነው የሚሸጠው እንደ አንድ የቱሪዝም ፕሮዳክት ሆኖ እና በዚህ ፕሮሰስ ውስጥ መጀመሪያ የኢኮኖሚ ተጠቃሚነት የሚመጣው የስፖርት ቱሪዝም ትልልቅ ኤቨንቶች በሚዘጋጁ ጊዜ በዝግጅቱ ላይ እጅግ በጣም በርካታ የሚባል ጊዜያዊ የተወሰነ ቁጥር ያለው ቋሚ የስራ እድል በቀጥታም በተዘዋዋሪ መንገድ የመፍጠር እድል አለው። ስለዚህ ለኢኮኖሚው ከፍተኛ የሆነ የገቢ ማስገኛ ጠቀሜታ አለው ማለት ነው። ጎን ለጎን የስፖርት አክቲቪቲው ከኢኮኖሚ ጠቀሜታው ባሻገር ማንኛውም የስፖርት እንቅስቃሴ ለአንድ ማህበረሰብ ጤናው የተጠበቀ እንዲሆን እና ማንኛውንም አይነት ችግር የመቋቋም አቅም ያለው የአኗኗር ዘይቤው የላይፍ ስታይል ባህሪውንም የተሻለ እንዲሆን ከማድረግ አንጻር ጉልህ ድርሻ ወይም ሚና ይኖረዋል ብዬ አምናለሁ። በዚህ በስፖርት የታነጸው ትውልድ ችግሮችን የመቋቋም፣ ረዥም ሰዓት የመስራት፣ ጤናማ የመሆን እና እንደ ዜጋ በዓለም አቀፍ ደረጃም አስተዋጽኦ ማድረግ ያለበትን ነገሮች ማድረግ የሚችል ትውልድ እና የተሻለች ዓለም የተሻለች ሀገር ከመፍጠር አንጻር ከፍተኛ ሚና አለው።
እጅግ በጣም አመሰግናለሁ አቶ ስለሺ ግርማ የቱሪዝም ኢትዮጵያ ዋና ዳይሬክተር፣ ስለ ስፖርት ቱሪዝም ስለ አብራሩልን ስለ ነገሩን በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት የጋቢና ቪ መሰናዶን ነው። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን ይዘንላችኋል። ተከታዩ ዘገባ ደግሞ ስለ ጾታ እኩልነት ነው። ከተባበሩት መንግስታት የልማት ግቦች መካከል በሶስተኛ ደረጃ የተቀመጠው የሴቶች እኩልነት ነው። የሴቶች እኩልነትን በጤናው፣ በትምህርትና በተለያዩ ዘርፎች ውስጥ ለማካተት የተለያዩ ጥረቶች የሚደረጉ ሲሆን ሀገር በቀል የሆነው ህይወት ኢትዮጵያም የሴቶች እኩልነትን ለማሳካት ወንዶችን በሙሉ እንደ ጥቃት አድራሽ ከመውሰድ ይልቅ መልካም አባቶችን በማበረታታትና በተምሳሌትነት በማውጣት እንዲሁም ለወንዶችና የሃይማኖት አባቶች ስለ ሴቶች እኩልነት አስፈላጊነትና ስለ ስነ ተዋልዶም ጭምር መረዳት የሚችሉበትን ሁኔታ በማመቻቸት ላይ እንዲሁም በማስተማር እየሰራ ይገኛል። ከተቋሙ ዋና ስራ አስፈጻሚ አቶ ጌታለም ካሳ ጋር አጭር ቆይታ አድርጌ ነበር። በዚህ ሳምንት ቆይታችን አቶ ጌታለም ስለ ተቋማቸው ህይወት ኢትዮጵያ እንቅስቃሴ ከሚያብራሩበት ይጀምራል።
እንግዲህ ኢትዮጵያ ወንዶችን አጋር ማድረግ የሚያስችል ፕሮግራም ቀርጾ እየሰራ ነው። እንደምናውቀው እንግዲህ በተለይ በሴቶች ላይ፣ በህፃናት ላይ፣ በልጃገረዶች ላይ እየደረሰ ያለው ጥቃት ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ አንዱ ማህበራዊ መስተጋብር እየፈጠረ ያለው ሁኔታም ነው። ባህላችንም ማህበራዊ ነገራችንም ለወንዶች ቅድሚያ እየሰጠ ነው ያደግ ነው የሚለውን ሌሎችም ያደጉት። ስለዚህ ያ ደግሞ እየፈጠረ ያለው ሌላ ጫና አለ። እንግዲህ ስለዚህ ለስርዓተ ጾታ እኩልነት እንዳይረጋገጥ የራሱን አስተዋጽኦ እያደረገ ነው ያለው። ስለዚህ በዚህ ምክንያት ሴቶች እንደምናየው ከትምህርታቸው በኋላ የመቅረት ጦር ትምህርታቸው ላይ አቴንድ እንዳያደርጉ ማድረግ በአስቀድሞ መርቶ ሊመጣ ይችላል፣ በህጻናት ጋብቻ ሊመጣ ይችላል። በሌሎች ምክንያቶች ሴቶች ተጋላጭ የሆኑበት ሁኔታ ነው ያለው እና ስለዚህ እዚህ ላይ ወንዶች ትልቁ ሚና ሊጫወቱ ይገባል። ምክንያቱም ለአስገድዶ መድፈር ወይም ጾታዊ ጥቃትን ጾታዊ ጥንቆሳን ስናነሳ ወንዶች ናቸው ይህን የሚያደርጉት። ይሄ ማለት ደግሞ ኢትዮጵያ ውስጥ ወደ 100 ሚሊዮን ህዝብ ቢኖር ከዛ ውስጥ 50% ወንዶች ናቸው ብንልም ከዛ ውስጥ በጣም የዛናል በጣም ብዙ መልካም ወንዶች አሉ፣ መልካም አባቶች አሉ፣ መልካም ወንድሞች አሉ፣ መልካም ባሎች አሉ። ስለዚህ እነዚህን መልካም ነገር በማጎልበት እነዚህ ጥቂት ሰዎች ማሻሻል አይቻልም ወይ የሚልም እንደምታ አለው። ስለዚህ ለምሳሌ የወንዶች አጋርነትን ወደ ጤናው ሊሰድ በተለያዩ የገጠሪቷ አካባቢ እንድንመለከት የወሊድ አገልግሎት መቆጣጠሪያ ትምህርት የሚሰጠው ለሴቶች ወንዶቹ በብዛት እየተካተፈዋሉ። ስለዚህ በዛ ምክንያት ኮንፍሊክት እና ሌሎች ነገሮች ሲፈጠሩ እናያለን። በስነ ተዋልዶ ጤና ፕሮግራም ውስጥ ወጣት ወንዶችን ወይም ደግሞ ባለትዳር ወንዶችን ማሳተፍ መቻል አንደኛ የልጅ ሁኔታን አቅደው መውለድ እንዲችሉ የሁለቱም ኃላፊነት ይሆናል። አሁን የአንድ ኃላፊነት ነው ይሆን ያለው። ለዚህ ሴታን እናስተምራታለን፣ በኋላ ደግሞ ልጅ መውለድ ይፈልጋል። ስለዚህ በሁለቱ መሀል የሀሳብ ልዩነትና ግጭት አለ ማለት ነው። ስለዚህ ምናልባት የልጅ አገልግሎት ስትጠቀም እንኳ እንዳገኛ ዘንዱ ሊያደርስ የሚችለው ጾታዊ ጥቃት የከፋ ነው። ስለዚህ የስነ ተዋልዶ ጤና ፕሮግራም ወንዶችን መሳተፍ ቢችሉ እውቀቱ ቢኖራቸው ጥቅሙ ለራሳቸው ነው፣ ለሴቷ ብቻ አይደለም። ስለዚህ የምናስተምራቸው ወንዶች እና ፕሮግራም የተከታተሉ ወንዶች በዚህ ፕሮግራም ውስጥ ማለት እንዲችሉ እያደረግን ያለነው ከሴቶች ተደራ አጋራቸው ጋር ጤና ጣቢያን መጎብኘት። ስለዚህ እነዚህ ነገሮች ቢመጡ የስርዓተ ጾታ እኩልነት በተወሰነ ደረጃ ሊረጋጋ ይችላል ብለን እናምናለን። ሌላው ከጾታዊ ጥቃት አንጻር በከተማም በገጠር የምናየው ወንዶች ጥቃት ሲደርስ የምናየው ስለዚህ በጥቃቱ ወንዱ ራሱ ተጎጂነት፣ ሴቷን ተጎጂነት። ስለዚህ እሱ በወንጀል ሊጠየቅ ነው፣ እሷ ላይ ደግሞ የደረሰ ሌላ አደጋ አለ። ስለዚህ ወንዱ እነዚህ በእጁ ላይ ያለውን ጉልበት፣ በእጁ ላይ ያለውን እውቀት፣ በእጁ ላይ ያለውን ገንዘብ፣ በእጁ ላይ ያለውን ስልጣን ወንድ ልጅ በአግባቡ ለመልካም ነገር መጠቀም ቢቻል አስተዋጽኦ ማድረግ ይቻላል። ምንም ነው
እንግዲህ ህይወት ኢትዮጵያ እጅግ ልምድ አካብቷል። ከአስር አመት በላይ በስራ ላይ ቆይቷል እና ከዚህ አንጻር ወንዶችን ስለ ስነ ጾታ ማስተማሩ ላይ ምን አይነት ውጤቶች አስመዝግባችኋል? ምን አይነት ለውጦች ሳያችሁ?
መጀመሪያ ኢኒሼቲቭን ጀምርና ይህንን ስናደርግ እንደ አንድ ድርጅት የወንዶች አጋርነት ፕሮግራም ወንዶች የአባቶችን ቀን እንደ መነሻ አክብረናል ከአመታት በፊት። ስለዚህ ዛሬ በተለያዩ ተቋማት በተለያዩ ሚዲያዎች የአባቶች ቀን አመት እየጠበቀ እየተከበረ በዚህ መልካም አባቶች መልካም ወንዶች እየተመሰገኑ ነው ያሉት እና ያ ምናልባት የምንፈልገውን ነገር እንደዚያ ማህበረሰቡ ብቻ አይደለም ብዙ ሶሳይቲ ኦርጋናይዜሽኖችን በፕሮግራሞቻቸው የወንዶች አጋርነት በዚህ ኔትወርክ ውስጥ ወደ 26 ድርጅቶች ጥቃት ሚኒስትሪን እንዳደርጉ እናደርጋለን። ሌላው ሚዲያዎች ናቸው። የተለያዩ ሀገር ውስጥ ያሉ ሚዲያዎች የስርዓተ ጾታ ፕሮግራሞቻቸው ውስጥ የወንዶች አጋርነት አስፈላጊ እንደሆነ በተለያዩ ፕሮግራሞቻቸው እየገለጹ ነው እያስተማሩ ነው ያሉት። ስለዚህ ይሄ ለእኛ ትልቅ ስክሰት ነው በሚዲያ ሌቭል ይሳካል። ሌላ ትልቁ ነገር በተለይ አሁን የእምነት ተቋማት አባቶች ናቸው ትልቁን ሮል የሚጫወቱት በህጻናት ጋብቻ ላይ እና ያለ እድሜ ጋብቻም ከፍተኛ ሁኔታ እየተነገሩ ነው ያሉት። ይህም አንዱ እያየን ያለ ነው ለውጥ ነው። ስለዚህ ወንዶች አሁን በተፈለገው መልኩ የፕሮግራሞች ላይ እየገቡ ነው ማለት ነው።
አቶ ጌታ አለም ካሳ ከአሜሪካ ድምጽ ጋር ለነበሩት ቆይታ እጅግ አመሰግናለሁ።
Sale, rukas pe, cervala de, ia de ca. ba tokuga khawte minna eka patenan kumete ishala dai taba pyashare utadane mata bonchiare ho
Swanne twatte gumate fitaqeni minnete sigetsi lad mezgebate swa enata gerti wote tidalichu kurate fuker mager gebete sitota mate hete enama ubetu bele ubite jegna bele jegnite kubir bele kubirte andinaga sitate yiswamu dutketaye fukwa hulu kaleye minno tadya zegeye yeninna tesetale yetale
yetale تصفح فغري برهان
مسجاجري
مراهيت نهي والفلاطي يا حاكي ثواني تيقولو أمنتي يا وركي شمع برهاني يا مفتح نايطيقي تعالي تيقولو ويك ما أسيلن
هاد سورة سورة هكا إبا بيكو جيتو هكا يا مرجيتو
አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ጋቢና ቬ የውድ ምሽት መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። በመርሃ ግብሮቻችን ላይ የሚኖራችሁን አስተያየቶች 2022276379 በሚለው የዋትስአፕ መስመር ላይ በመደወል በድምጽ ወይ በጽሑፍ ልታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ቪያ ማህሪክ ላይ ለጋቢና ቬ ይያላችሁ ብትጽፉልን ይደርሰናል። ተከታዩ ዘገባ ደግሞ ወደ ቴክኖሎጂ ይወስደናል። በዩናይትድ ስቴትስ ጠጥቶ በመንዳት ምክንያት ብቻ በየአመቱ የአስር ሺህ ሰው ህይወት ይቀጠፋል። ይህን ለመከላከል ታዲያ መኪናዎች ላይ የሚገጠም አዲስ የደህንነት መሳሪያ ተገኝቷል። ቴክኖሎጂ በብዛት ተመርቶ ለዓለም አቀፍ ገበያ ሲቀርብ በተለይም ጠጥቶ በመንዳት አደጋ ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት በሚዳረጉባት ኢትዮጵያን ጨምሮ በብዙ ሀገራት የንጹሃንን ህይወት የሚያተርፍ ሊሆን ይችላል። የአሜሪካ ድምጽ ዘጋቢዋ ጁሊ ታቦ ያደረሰችን አዲሱን ቴክኖሎጂ የሚያስቃኙን ዘገባ ሰመኝሽ የቆየ በዚህ ሳምንት እንደሚከተል ለዋስደምጣን ነበር። ወደ ዘገባው
ሰዎች ከመኪና ፊት ለፊት ሲቀመጡ ብዙም አይጨነቁም። ሞተር ያበራሉ፣ ከዛ መኪናቸውን ያሽከረክራሉ። ከዚህ በኋላ ግን ጠጥተው ለሚነዱ ሰዎች ይቀላል አይሆንም። ለመኪናዎች አዲስ ግኝት የሆነው የደህንነት መጠበቂያ ትንፋሽን በመለካት መኪናውን በሚያሽከረክረው ሰው ውስጥ ያለውን የአልኮል መጠን ማወቅ ይችላል። በህግ ከተፈቀደው መጠን በላይ ከሆነ መኪናው አይንቀሳቀስም። የትንፋሽ መለኪያው ከመኪናው የተለያዩ ክፍሎች ጋር ተያይዞ የተገጠመ ሲሆን ያሽከርካሪውን ትንፋሽ የመሳብ አቅም አለው። ይህ አዲስ የደህንነት ገጽታ የሚሰራው ታዲያ ኢንፍራሬድ የተሰኘ የኤሌክትሮማግኔቲክ ጨረርን በመጠቀም ሲሆን ከአሽከርካሪው ትንፋሽ ውስጥ የሚወጣውን የአልኮልና የካርቦን ዳይኦክሳይድ ድብልቅ መጠን ይለካል። አዲሱ ግኝት ከትንፋሽ በተጨማሪም የመንካት የስሜት ህዋስን ማንበብ ይችላል። ይህ ደግሞ የሚሰራው አሽከርካሪው ሞተሩን ሲያስነሳ ወይም መሪውን ሲያንቀሳቅስ ሲሆን በውስጥ የተገጠሙት መለኪያዎች በአሽከርካሪው ጣቶች በኩል የሚያበራ ጨረር በመልቀቅ ከቆዳ ስር ያለውን የአልኮል መጠጥ ይለካል። ለአሽከርካሪዎች ደንነት የአልኮል መጠጥ መለኪያ የተሰኘውና በአብዛኞቹ የመኪና አምራቾች ድጋፍ የተደረገለት ይህ ፕሮግራም በዩናይትድ ስቴትስ ውስጥ በየአመቱ ጠጥቶ በመንዳት ምክንያት የሚጠፋውን ከ10,000 በላይ ሞት ለመቀነስ ያለመ እንደሆነ የፕሮግራሙ የጋራ መስራችና የመኪና አምራቾች ለትራፊክ ጥምረት ደንነት የተሰኘው ድርጅት ፕሬዝዳንት የሆኑት ሮበርት ስትራስቡርግ ከአሜሪካ ድምጽ ጋር በስካይፕ ባደረጉት ቆይታ አስረድተዋል።
የዚህ መርሃ ግብር ዋነኛ ዓላማ በከፍተኛ ሁኔታ ሊገታ የሚችለውን የህይወት መጥፋት ለማስቆምና ከሱም ጋር ተያይዞ የሚመጣውን ታላቅ የቤተሰብ ሐዘን ለማስቀረት ነው።
የትንፋሽ መለኪያውን መሳሪያ በመሞከርና ከተጠቃሚዎች ምላሽ በማግኘት የቨርጂኒያ ክፍለ ግዛት የመጀመሪያው ሆኗል። ውጤቱ ምን እንደሚመስል ለማወቅም የግዛቱ የሞተር አሽከርካሪዎች መስሪያ ቤት ረዳት ኮሚሽነር የሆኑትን ጆርጅ ቢሾፕን በስካይፕ አናግረናቸዋል።
When we as a team looked at the technology, it became very clear to me that this technology had the
የመስራ ቤታችን ቡድን ቴክኖሎጂውን ሲያገኝ ልክ ለደህንነት እንደምናደርገው የመቀመጫ ቀበቶ አይነት ለውጥ ማምጣት የሚችል ቴክኖሎጂ እንደሆነ ወዲያውኑ ታየኝ። እኔ አንድ ልጅ አለኝ፣ በቃ አንድ እሱ ብቻ። እና እሱ ወደፊት የሚኖርበት ዓለም ጠጥቶ ማሽከርከር የሌለበት ሊሆን እንደሚችል ተስፋ እንዳደርግ አድርጎኛል።
ይህ አይነቱ ተስፋ ነው አጥኚዎቹን አዲሱን ቴክኖሎጂ ወደ ገበያ እንዲያወጡ የሚያበረታታቸው። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት ለሚዳረጉባት ኢትዮጵያም የብዙ ንጹሃንን ህይወት የሚያተርፍ ሊሆን ይችላል። የዓለም ጤና ድርጅት ስሌት መረጃ እንደሚያመለክተው በመኪና አደጋ ብዛትና በተጎጂዎች ቁጥር ብዛት ኢትዮጵያ በዓለም 10ኛውን ደረጃ ይዛለች። በጁሊ ታቦ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቻችን ስለነበረን ቆይታ እያመሰገንን የጋቢና ቪ ዝግጅታችንን እዚህ ላይ አጠናቀቅን። ሰለሞን አባተ በፕሮግራም አርቶቱ ኤልያስ አስማረ በቅንብሩ እንዲሁም እኔ ደንገረመው ፕሮግራሙን በመምራት ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በዝግጅቶቻችን ላይ ያላችሁን አስተያየቶች ለ022276379 በሚለው የዋትሳፕ መስመር ላይ በመደወል በድምጽ እንዲሁም በጽሁፍ ልታደርሱ ትችላላችሁ። በተጨማሪም በፌስቡክ ገጻችን ቪ አማርኛ ላይ #ጋቢናቪ ያላችሁ አድርሱን። በነገው ምሽት በመደበኛ መርሃ ግብራችን እንገናኛለን። በዚሁ እንሰናበታለን። ደህና ደሩ። Does it show?